የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 29 2015 ዓ.ም ምረዝ ዝግጅታችን ጀመረ።
አርሶ አደሮች ስለ አየር ንብረት ለውጥ በቂ መረጃ እንዲኖራቸው በማድረግ የግብርና ምርትን ማሻሻል እንደሚቻል ያመለከተ ጥናት በቅርቡ ይፋ ተደርጓል።
ከተጠየቁት 4000 ከሚጠጉ አርሶ አደሮች ውስጥ 18% ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴል ሳንገባ
በጥናቱ ዙሪያ ያናገርናቸውን የመጣኔ ሀብት ባለሙያ ዶክተር ስንሻው ታምሩን ነው የሰማናቸው። ወደ በኋላ ላይ በሰፊው እንመለስበታለን።
ደረጃ የጠበቀ ስቴዲየም ይላትም እየተባለ የአፍሪካ የኢትዮጵያ ዋና ከተማ ካፍኮ የኢትዮጵያ ብሔራዊ ቡድን ማጣሪያዎች ካልሆነ ከባሰብኝ አለ ከኢትዮጵያ ወስጄ ጎረቤት ሀገር እንዲደረጉ አደረጋለሁ። አለበለዚያ ደረጃውን የጠበቀ መጫወቻ ሜዳ ይኖራቸዋል። ስቴዲየም ብቻ አይደለም መጫወቻ ሜዳው ተርፎ ይኖራቸዋል። ይሄ ሁሉ ችግር እንዳለ የሚያቅ መንግስት ከሆነ ግን ልክ እንደ ንግድ ባንክ ፕሮጀክት ያንንም ስቴዲየም መጨረስ ነበር።
አሁን ደግሞ የሰማችሁት ታዋቂው የስፖርት ጋዜጠኛና ተንታኝ መንሱር አብዱል ቀኒን ነው። በኢትዮጵያ የእግር ኳስ ስፖርት ችግሮችና መፍትሄዎች ዙሪያ የጀመርነው ቆይታ ክፍል 2 ዛሬ ይቀጥላል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለቱ እሁድ መስከረም 29 2015 ዓ.ም ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ወልዴ ነኝ። በደቡብ ምስራቅ ናይጄሪያ ትናንት አንድ ጀልባ ሰምጣ 10 ሰዎች ሞተው 60 ደግሞ የደረሱበት እንዳልታወቀ የአደጋ ምላሽ ባለስልጣናት ተናግረዋል። በሀገር ውስጥ የተሰራችው ጀልባ ወደ ገበያ የሚሄዱ 85 ሰዎች ጭና የነበረ ሲሆን በአጋጣሚ የሞተር እክል ምክንያት ልትሰምጥ መቻሉ ታውቋል። የቪኦኤ ቲሞቲ ኦቢዙ ከአቡጃ እንደዘገበው እስካሁን 15 ሰዎች ማዳናቸውን የእርዳታ ሰራተኞች አስታውቀዋል። ጀልባዋ ሞተሯ ሲበላሽ ከሰመጠ ድልድይ ጋር ተጋጭታለች ሲሉ ባለስልጣናት ተናግረዋል። አብዛኞቹ ተጓዦች ሴቶች እንደነበሩና ወደ ገበያ ለስራ ያቀኑ ነበር ተብሏል። ሰሞኑን በአካባቢው ከፍተኛ ጎርፍ በመከሰቱ ነዋሪዎች ጀልባዋ ለመጠቀም መገደዳቸውም ታውቋል። ከያዝነው የፈረንጆች ዓመት ጀምሮ ወደ 300 የሚጠጉ ሰዎች በጎርፍ አደጋ ሞተዋል ተብሏል። በደቡብ ምስራቅ በመትገኘው የዩክሬን ከተማ ዛፖሪዥያ ላይ ዛሬ ማምሻውን ሩሲያ ባደረገችው የሚሳኤል ድብደባ ቢያንስ 13 ሰዎች ሲገደሉ ከ60 በላይ የሚሆኑት ደግሞ ቆስለዋል ሲሉ የዩክሬን ባለስልጣናት አስታውቀዋል። ጥቃቱ ሩሲያ አካባቢውን ከግዛቴ ቀላቅያለሁ ማለቷን ለማስረገጥ የተፈጸመ እንደሆነና ነገር ግን ዛፖሪዥያ አሁንም በዩክሬን ቁጥጥር ስር እንደምትገኝ ታውቋል። በአፓርትመንት ህንጻዎችና ቤቶች ላይ የተፈጸመው ጥቃት ሩሲያን ከክሪሚያ ጋር የሚያገናኝ ድልድይ በከፊል በቦምብ መፍረሱን ተከትሎ የመጣ ነው ተብሏል። በእንደ አውሮፓውያን አቆጣጠር 2014 ዓ.ም በሩሲያ የተጠቀለለችውን ክሪሚያ የሚያገናኘው ድልድይ ሩሲያ በደቡባዊ ዩክሬን ለምታካሄደው ጥቃት ለሰራዊትና መሳሪያ አቅርቦት ከፍተኛ ጠቀሜታ እንደነበረው ታውቋል። የዩክሬን ባለስልጣናት በአጠቃላይ ጥቃት መፈጸማቸውን አመላክተው ለድልድዩ ጥቃት ግን ቀጥታ ኃላፊነት ከመውሰድ ተቆጥበዋል። ዛሬ መጥፎ ቀን አልነበረም። ግዛታችን በአብዛኛው ፀሐያማ ነበር። በክሪሚያ ግን ደመናማ ነበር። ግን ደግሞ ሙቀትም ነበር ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአግባው ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ ፍልስጤማዊ ታጣቂ በኢየሩሳሌም ወታደራዊ ኬላ ላይ የነበረች አንዲት የእስራኤል ወታደርን ቅዳሜ ምሽት ተኩሶ መጥቷል። የ18 ዓመቷ የእስራኤል ወታደር ሆስፒታል ከደረሰች በኋላ ሕይወቷ እንዳለፈ የሀገሪቱ ሰራዊት አስታውቋል። ሽዋፋት በተባለ የስደተኞች ካምፕ ፍልስጤማዊው ከመኪና ወርዶ በወታደሯና በአንድ የጥበቃ ሰራተኛ ላይ ተኩስ እንደከፈተ ታውቋል። ሁለት የእስራኤል የድንበር ፖሊሶች በፍንጣሪ ቀላል ጉዳት እንደደረሰባቸው ሰራዊቱ ጨምሮ አስታውቋል። ድርጊቱ በእስራኤል በተያዘችው ዌስት ባንክ ሁለት ፍልስጤማዊ ታዳጊ ወጣቶች በእስራኤል ሰራዊት የምሽት ጥቃት ወቅት መገደላቸውን ተከትሎ የመጣ ነው ተብሏል። መሐመድ አልሱስ የተባለ የ18 ዓመት ወጣትና አህመድ ዳራግሜ የተባለ የ16 ዓመት ታዳጊ እንደነበሩም ታውቋል። የእስራኤላውያንና የፍልስጤማውያን ሁከት ሰሞኑን እያየለ መጥቷል። ተከታታይ ሞትን ያስከተሉ ጥቃቶች እስራኤል ውስጥ ከተፈጸሙ በኋላ የእስራኤል ሰራዊት በዌስት ባንክ ውስጥ የምሽት ወታደራዊ ጥቃት በማድረስ ላይ ነው ሲል አሶሲየትድ ፕሬስ ዘግቧል። በመጨረሻም አድማጮች፣ ሰሜን ኮሪያ ያልተለመደ የምሽት ሚሳኤል ሙከራ ዛሬ አድርጋለች። ሙከራውን ያደረገችው በሰራተኞች ፓርቲ ምስረታ ዓመታዊ በዓል ዋዜማና የአሜሪካ አውሮፕላን ጫኝ መርከብ ግብረ ኃይል የሁለት ሳምንት ወታደራዊ ልምምዱን ባጠናቀቀ ከሰዓታት በኋላ ነው። አውሮፕላን ጫኝ መርከቡ ወደ ኮሪያ ባህረ ገብ ምድር ተመልሶ ያቀናው ሰሜን ኮሪያ መካከለኛ ርቀት ያለው ሚሳኤል በጃፓን አናት ላይ ማክሰኞ ዕለት ካሰነጨፈች በኋላ ነው። ዛሬ እሁድ በውድቅት ሌሊት ሁለት የአጭር ርቀት ሚሳኤሎች ሙንቾን ተብሎ ከሚጠራው ቦታ ወደ ምስራቅ ባህር ወይም የጃፓን ባህር ተብሎ ወደሚጠራው የውሃ አካል ተወንጭፈዋል ሲል የደቡብ ኮሪያ ሰራዊት አስታውቋል። የጃፓኑ ተቀዳሚ ምክትል መከላከያ ሚኒስትር ቶሺሮ ኢኖ ይህንኑ አረጋግጠው የጃፓን የተለየ የኢኮኖሚ ቀጠና ተብሎ ከሚጠራው ክልል ወጣ ብሎ ባለ የውሃ አካል ላይ ማረፉን አስታውቀዋል። የቪኦኤዋ ዩኒስ ኪም ከሶል እንደዘገበችው የዩናይትድ ስቴትስ ኢንዶ ፓሲፊክ የተባለው ወታደራዊ እዝ ሁኔታውን ከገመገመ በኋላ የሚሳኤል ሙከራው በአሜሪካም ሆነ በአጋሮቿ ላይ የፈጠረው ስጋት የለም፣ ዩናይትድ ስቴትስ ደቡብ ኮሪያንና ጃፓንን እንደምትከላከል በድጋሚ እናረጋግጣለን ብሏል። አድማጮች፣ ለእሁድ ምሽት የያዝነው ዜና በዚሁ ተፈጽመዋል። እስከ አራት ሰዓት አብራችሁን እንድትቆዩ ጋብዛለሁ። ዜናውን ያሰማችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 29 2015 ዓ.ም ተብረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው መሰናዶ ነው የምናልፈው። ደሬ፣ ስለ አየር ንብረት ለውጥ ምን ያክል ታውቃለህ?
የአየር ንብረት ለውጥ ማለት ከተለመደው የሙቀት የቅዝቃዜ ወይም የዝናብ መጠን ውጪ የሚከሰት የአየር ሁኔታ መለዋወጥ ማለት መሰለኝ።
ልክ ነህ። ይሄ የአየር ሁኔታ ደግሞ ለአጭር ጊዜ ሊለወጥ ወይም ደግሞ ለረጅም ጊዜ የሚዘልቅ ሆኖ ሊቀጥል ይችላል። ይህ ደግሞ በሰው ልጆች አመጋገብ፣ አለባበስ እና በአጠቃላይ አኗኗር ላይ ትልቅ ተጽዕኖ ይፈጥራል። የሚገርመህ ነገር ደግሞ በቅርቡ በተደረገ አንድ ጥናት ስለ አየር ንብረት ለውጥ እና የአየር ሁኔታ ለውጥ በቂ መረጃ ያገኙ አርሶ አደሮች በበቆሎ ምርታቸው 27 ከመቶ፣ በስንዴ ደግሞ 17 ከመቶ ምርታማ መሆናቸውን አመልክቷል። በዚህ መሰረትም ገበሬዎች ስለ አየር ንብረት ለውጥ በቂ መረጃ እንዲያገኙ በማድረግ ብቻ የግብርና ምርትን ማሳደግ እንዲሁም የሀገርን ኢኮኖሚ ከፍ ማድረግ እንደሚቻል ነው ጥናቱ የጠቆመው።
የመጀመሪያ መሰናዷችን የሚሆነው በዚህ ጥናት ዙሪያ ጥናቱን ካካሄዱት ባለሙያዎች መካከል አንዱ ከሆኑትና ዓለም አቀፍ የእድገት ማዕከል በተሰኘው ተቋም የኢትዮጵያ ወኪል ኢኮኖሚስት ከሆኑት ዶክተር ስንሻው ታምሩ ጋር ያደረግሽው ቆይታ ነው። ወደዚያው እንለፍ።
ዛሬ በተለይ የምናወራው በአየር ንብረት ለውጥ ዙሪያና ይሄ ደግሞ በግብርና ምርቶች ላይ እያሳደረ ስላለው ተጽዕኖ ነውና፣ በመጀመሪያ የአየር ንብረት ለውጥ ስንል መገለጫዎቹ እንግዲህ በፊት ከምናውቀው ከለመድነው የአየር ንብረት በተለይ ደግሞ የሙቀት መጨመር፣ የዝናብ መጥፋት ወይም ደግሞ መጠኑ የበዛ የጎርፍ ማጥለቅለቅ የመሳሰሉ ናቸውና፣ ይሄ ኢትዮጵያ ውስጥ በምን ያክል መጠን ይታያል?
የአየር ንብረት ለውጥና የአየር ሁኔታ ለውጥ ባሉ በሁለት ይከፈላል። የአየር ንብረት ለውጥ ይሄ በተለምዶ ክላይሜት ቼንጅ የሚባለው ነው። የአየር ሁኔታ ደግሞ የሚባለው ይሄ ዌዘር ቼንጅ የሚባሉት ነው። የወቅቶች መፈራረቅ ጋር ተያይዞ ቅዝቃዜ ከፍ ዝቅ ማለት የቴምፖራሪ የሆነ የሾርት ተርም ሲሆን፣ ክላይሜት ቼንጅ የሚባለው ወይ ደግሞ የአየር ንብረት ለውጥ የሚባለው በረጅም ጊዜ ሂደት ውስጥ ከአየር ንብረት ጋር የተገናኙ የሙቀት መጠን ሊሆን ይችላል፣ ቅዝቃዜ ሊሆን ይችላል፣ እርጥበት መጠን ሊሆን ይችላል። እነዚህ ለውጦች ሲኖሩ በተለይ እንደ ኢትዮጵያ ባለ በግብርና ላይ በሚተዳደር ኢኮኖሚ ላይ ትልቅ ተጽዕኖ ያመጣሉ። ከግብርናም ደግሞ የሰብል ምርት ምሳሌ በኢትዮጵያ አብዛኛውን የግብርና ድርሻ የሚይዘው የሰብል ምርት ነውና የጥቂት የአንድ ዲግሪ ሴልሺየስ ወይ ሁለት ዲግሪ ሴልሺየስ ሙቀት መጨመር ወይ መቀነስ ለተለያዩ አዝርቶች ወይ ሰብሎች ትልቅ ጉዳት ሊያመጣ ይችላል። ከዚህ ጋር ተያይዞ እንደዚህ በተለይ ከሳህራ በታች ያሉ ሀገሮች ኢትዮጵያንም ጨምሮ ካላቸው የአየር ሁኔታ አንጻር ለዚህ ለውጥ ተጋላጭ ናቸው። በትልቁ ኢትዮጵያም አንዷ ሀገር ናት። በየጊዜው ድርቅ በተለያዩ ኢትዮጵያ በተለይ በዝናብ ወቅት ደግሞ ጎርፍ መጥለቅለቅ ከቅዝቃዜ መጨመር ከፍ ዝቅ ማለትም ጋር በውርጭ መልክ ምሳሌ የሰብል መጥፋት እንደዚህ ብዙ ትልልቅ የጉዳት መጠኑ ይሄን ያህል ተብሎ ባይገለጽም ትልቅ ጉዳት እንደሚያመጣ ይታወቃል።
አሁን ያለው የአየር ሁኔታ ባጭር ጊዜ ውስጥ የሚታየው የአየር ሁኔታ መለዋወጥ ወይም ደግሞ በረጅም ጊዜ የሚከሰተው የአየር ንብረት ለውጥ በኢትዮጵያ በሰብሎች ላይ ወይም በእርሻ ምርት ላይ ተጽዕኖች እያደረሰ ነው? ምናልባት በቁጥር ማስቀመጥ ከተቻለ ለውጡ ምን ያክል በተለይ በህብረተሰቡ ወይም በግብርና በሚተዳደረው የህብረተሰብ ክፍል ላይ ምን ያክል እየታየ ነው?
እንደዚህ አይነት ጥናት ማካሄድ ትንሽ ትሪኪ ነው። አንደኛ የሀገር አቀፍ ዳታ መሰብሰብ ያስፈልጋል። የአየር ሁኔታውን በደንብ መመዝገብ በተለይ ረዥም ጊዜ የአየር ንብረት ለውጥ የሚለውን ይሄ ክላይሜት ቼንጅ የሚለውን በደንብ ለማጥናት የረዥም ጊዜ ዳታ ያስፈልጋል። እነዚህ አይነት ጥናቶች ባደጉት ሀገሮች በደንብ ይካሄዳሉ፣ ግን ባላደጉ ሀገሮች በተለይ ደግሞ ከሳህራ በታች ባሉት ብዙ አልተካሄዱም። ኢትዮጵያም ውስጥ ብዙ ከዚህ ጋር በተገናኘ በጣም ጥቂት በጣት የሚቆጠሩ ጥናቶች ናቸው ያሉት። እኛ በቅርብ እንደ ኢንተርናሽናል ግሮስ ሴንተር ከክላይሜት ሴንተር የሚባል ጋር ኮላቦሬት አድርገን ጥናት አድርገን ነበረ። ከአየር ንብረት ለውጥ ጋር በተገናኘ መረጃ የሚያገኙ አርሶ አደሮች ይህንን መረጃ ካላገኙት ጋር ሲነጻጸሩ ምን ያህል የምርት እድገት ያሳያሉ የሚለውን ለተለያዩ ሰብሎች በካቴጎሪ አድርገን አጥንተን ነበረ። የአየር ንብረት ለውጥ ጋር በተገናኘ ጥሩ መረጃ የሚያገኙ በግብርና የሚተዳደሩ ቤተሰቦች ካላገኙት ጋር ሲነጻጸር ለስንዴና ለበቆሎ ከ17-26% ያህል የምርት እድገት ያገኛሉ። ለሌሎቹ ለጤፍ ለሌሎች አዝርቶች ብዙም የተለየ ስታቲስቲካሊ ሲግኒፊካንት ውጤት አላገኘንም።
መረጃ ማግኘትን በተመለከተ በጥያቄ እንደገና መለስበታለሁ። ወደዛ ከማለፋችን በፊት ግን አሁን ለምናየው የምግብ ራስን ያለመቻል ችግር እንግዲህ ብዙ ምክንያቶች ይጠቀሳሉ አይደል? የኮቪድ አለ፣ የኮቪድ ወረርሽኝ፣ የተራዘመ ጦርነት መኖር፣ የአየር ንብረት ለውጥ የመሳሰሉ እንደ ችግር ከሚጠቀሱ ምክንያቶች ውስጥ አንዱ ናቸውና የአየር ንብረት ለውጥ ምን ያክል ድርሻ አለው? አሁን ምግብ ራስን ላለመቻል ወይም በግብርና ላይ እየደረሰ ላሉት ተጽዕኖች የተሳ አካባቢ ነው ተጽዕኖ ጎልቶ የሚታየው?
ከአየር ንብረት ለውጥ ጋር በተገናኘ በተለይ እንደ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የ1966ቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን ምስራቅ፣ እንደዚህ በደቡብ እንደዚህ የቦረና ዞንን ተከትሎ በጣም ትልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ፣ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል። እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሊያ አካባቢም ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል። እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ሕዝብ በዚህ ይጠቃል ኦልሞስት በየአመቱ ኢትዮጵያ ውስጥ። እና ይሄ እንዳልሹ ደግሞ ኦልሬዲ ካሉብን ችግሮች ድህነት፣ የጦርነት ከኮቪድ ጋር በተገናኘ አሁን ደግሞ የዩክሬን ራሽያ ክራይሲስ ጋር በተገናኘ በምግብ ራሳቸውን የማይችሉ ቤተሰቦችን ቁጥር የበለጠ ከፍ የሚያደርግና ሀገሪቱን ደግሞ ትልቅ ቻለንጅ እንድትሸከም የሚያደርግ ነው።
የአየር ንብረት ለውጥ በግብርናና ምርታማነት ላይ ይህን ያህል ተጽዕኖ እያለው ግን ደግሞ የዚህ ዘርፍ ዋና ተዋናይ የሆነው ገበሬ ስለ አየር ንብረት ለውጥ ምን ያክል ያውቃል? ለውጦቹን በተመለከተስ መረጃስ ያገኛሉ? ምናልባት በጥናታችሁ ላይ ያገኛችሁት ነገር ካለ?
ይሄ የአየር ንብረት ለውጥ ያለው ተጽዕኖ ዝቅ ተደርጎ ነው የታሰበው። በተለይ ከሳራ በታች ያሉ አፍሪካ ሀገሮች ውስጥ ኢኮኖሚውን በምን ያህል ደረጃ አፌክት ሊያደርግ እንደሚችል ዝቅ ተደርጎ ነው የታሰበው። አንደርስቴትድ ሆኗል ኢምፓክቱ። ከዚህ ጋር በተገናኘ ለማጥናት የሞከር ነው አንደኛ ምን ያህል አርሶ አደር ነው ከአየር ንብረት ለውጥ ወይ ደግሞ የአየር ሁኔታ ለውጥ ጋር በተገናኘ በተገቢው መንገድና በቂ ሆነ መረጃ ሊያገኝ የሚችለው ቢሆን ኦልሞስት እንደ ሀገር አቀፍ ሊባል የሚችል በትልልቅ የኢትዮጵያ ክልሎች ውስጥ ወደ 4000 የሚጠጋ አርሶ አደሮችን የሚያካልል በሱሪያ ተመርኩዘን እየሰራ ነው።
የት አካባቢ ነው ጥናት ያደረጋችሁት?
5 ክልሎችን ነው የሚያጠቃልለው። የአማራን ክልል፣ ኦሮሚያን ክልል፣ ደቡብ ክልል፣ ትግራይ እና ሶማሊያ። እነዚህና በእነዚህ ውስጥ ያሉ ወደ 4000 የሚጠጉ አርሶ አደሮችን ከአየር ንብረት ወይ ደግሞ ከአየር ሁኔታ ያለው ጥቃት ያይዞ መረጃ ያገኛሉ ወይ? መረጃውን በምን አይነት ሁኔታ ያገኛሉ ወይ? የስንት ጊዜስ ያገኛሉ የሚለውን ጥያቄ ነው እና ውጤቱ አንደኛ ከተየቅናቸው ወደ 4000 ከሚጠጉ አርሶ አደሮች ውስጥ 18% ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለውን ሌላ ዲቴል ሳንገባ መረጃውን ያገኙ አርሶ አደሮች 18% ብቻ ናቸው። ወደ 82% የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም፣ መረጃውንም ደግሞ ደርሷቸውም አያውቁም። ኦፍኮርስ ካላወቁም አይደርሳቸውም። አንድ ያገኘነው ውጤት ይሄ ነው። ሁለተኛ ያገኘነው እነዚህ 18% ካገኙት ውስጥ ካላገኙት ጋር ሲነጻጸር ያገኙት አርሶ አደሮች የበቆሎ እና የስንዴ ምርታቸው ከ17-26% በጣም ከፍ ብሎ አግኝተናል። ይሄ ማለት በጣም ትልቅ የሚባል ውጤት ነው። እንደማዳበሪያ፣ እንደ ምርት ዘር፣ እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎ እና የስንዴ ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንኦት አድርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት እህሎች፣ ቡና ላይም ለማጣራት ሞክረን እስካሁን ባለን ዳታ ተጨባጭ መረጃ አላገኘንም። ሶስተኛ ላይ ያገኘነው ውጤት ይሄ የአየር ንብረት መረጃ እነዚህ የጠየቅናቸው አርሶ አደሮች አገኘን የሚሉት ወደ 67% በሬዲዮ በኩል ነው አገኘን ያሉት። በሞባይል ስልክና ኤክስቴንሽን ወርከርስ የሚባሉት በኩል ያገኙት መረጃ ግን በጣም ትንሽ ነው፣ ከ2-4% ብቻ ነው። እና ይሄ በጣም ሊሰራበት የሚችል ለውጤት አግኝተናል።
እስቲ ጋር እንድማነሳው ጥያቄ እንግዲህ መረጃ በርግጥ በጣም ቁልፍ ነገር ነው ለማንኛውም ሰው ለሚወስደው ተከታይ እርምጃ መረጃ መኖር ያስፈልጋል። ግን መረጃን ያገኙት አርሶ አደሮች መረጃን ካገኙ በኋላ ምን አይነት እርምጃዎችን ቢወስዱ ነው ወይ የሚያገኙትን መረጃ በምን መልኩ ነው ተግባራዊ የሚያደርጉት? ምክንያቱም አንዳንድ ጊዜ ነገሮችን አውቀው ወደ ተግባር ለመቀየር የአቅም ወይም ደግሞ የፖሊሲም ለውጥ አንድ መረጃ ብቻውን ወደ ተግባር ለመግባት በምን መልኩ ነው ይረዳቸው?
ልክ ነው። አሁን እዚህ ጋር ቀደም ከተቀስኩሽ ጋር ሊያያዝ ይችላል። አንደኛ በዚህ ይሄ ከአየር ንብረት ወይ ደግሞ ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርብ መረጃ ክላይሜት ኢንፎርሜሽን ሰርቪስስ ይባላል በተለምዶ። እና ይሄ ኢንፎርሜሽን በብዙ አካላት መሃል አልፎ ነው ለተጠቃሚ የሚደርሰው። መጀመሪያ የሚያመርተው አካል አለ። ብዙ ጊዜ ሜትሮሎጂካል ኦፊስ ነው፣ ሌላም አካል ዩኒቨርሲቲም ሊያመርት ይችላል። ግን ሜትሮሎጂካል ኦፊስ የሚያመርቱት ብሎ ሮ ፊገሩን ነው። ምሳሌ የዛሬው ሙቀት ዝቅተኛው ይሄን ያህል፣ ከፍተኛው ይሄን ያህል ብለው ወይ ደግሞ የቅዝቃዜ መጠኑ ይሄን ያህል ወይ እንደዚህ ብሎ እንትን። ይሄ ነገር ለተጠቃሚው ግልጽ ላይሆን ይችላል፣ ወይ ደግሞ ጥቅም ላይ ለመዋል በቀላሉ ሁኔታ የሚመነዘር ላይሆን ይችላል። ስለዚህ ይሄንን የሚመነዝሩ ወይ ደግሞ የሚያስተረጉሙ ሌሎች ድርጅቶች ደግሞ አሉ። ብዙ ጊዜ የሪሰርች አካላቶች ናቸው። ምሳሌ ኤቲኤም የሚባል አግሪካልቸራል ትራንስፎርሜሽን ኤጀንሲ የሚባል አካል አለ። ዩኒቨርሲቲዎችም ሊሳተፉ ይችላሉ። ይሄ አካል ለበቆሎ ሲሆን ይሄ ማለት ነው፣ ይህን ያህል ቅዝቃዜ መጠን ለስንዴ ሲሆን ይህን ያህል ነው ብለው ተርጉመው ቅድም ያመረተው አካል የተናገረውን የቅዝቃዜ መጠንም የዝናብ መጠንም እንደዚህ ይተረጉሙታል። የተተረጉመውን ደግሞ የሚያከፋፍል ደግሞ አካል አለ። ብዙ ጊዜ ግብርና ሚኒስቴር ነው። ግብርና ሚኒስቴሮች እንግዲህ በሬዲዮ ያቀርቡ እንግዲህ ብዙዎቹ ገበሬዎች በሬዲዮ በኩል ያገኘ ነው ብለዋል መረጃውን። ምናልባት ዴዲኬትድ የሆነ የሬዲዮ ቻናል ሊኖራቸው ይችላል ወይ ደግሞ በእነዚህ በዴቨሎፕመንት ኤጀንሲ የሚባሉት በኩል ያደርሱ ይሆናል። ሲያደርሱ ግን ለገበሬው በሚመች መልኩ ይሄን ያህል አሁን የዝናብ ወቅት ትን በሳምንት ይዘገያል ሊሆን ይችላል ወይ ደግሞ ጎርፍ ሊመጣ ይችላል ወይ ደግሞ ውርጭ ሊመጣ ስለሚችል ወይ ዝናብ ወቅቱን ያልጠበቀ ዝናብ ሊመጣ ስለሚችል ሰብላቸው ሰብስቡ ሊሆን ይችላል። ይሄ ለገበሬው ለመጠቀም በሚመች መልኩ ተደራሽ ሊሆን ይችላል።
ስለዚህ ከዚህ አንፃር መረጃን የሚያደርሱ አካላት አሁን ያሏቸው ለምሳሌ የመረጃ ማሰራጫ መንገዶች እንደ ሬዲዮ አሁን የጠቀሷቸው ሊሆኑ ይችላሉ። ገበሬው ጋር ሊያደርሱ የሚችሉ የሚዲያ ተቋማት እዚህ ላይ ምን ያክል ምን አይነት ኃላፊነትን ያለባቸው?
በጣም ትልቅ ኃላፊነት አለባቸው። አንደኛ ዋናው ነገር ይሄ ክላይሜት ኢንፎርሜሽን ሰርቪስ የሚባለው ከአየር ንብረት ለውጥ ጋር ተገናኘ መረጃ ለተጠቃሚው ማለት አርሶ አደሩ ማለት ከማዳበሪያና ከምርት ዘር ባልተናነሰ ሁኔታ ያው እንግዲህ በበኩሉና በስንዴ በኩል ያገኘ ነው ለሌሎችም በቂ ጥናት ቢደረግ ወይ ደግሞ በቂ ጊዜ ተወስዶ ቢጠና ሊያመጣ ይችላል። ይሄን አንደርስታንድ ማድረግ ነው አንደኛው ነገር። ይሄ የክላይሜት ኢንፎርሜሽን ሰርቪስስ ለተጠቃሚዎች ማዳረስ በጣም በጣም ትልቅ ኢምፓክት አለው። ይሄ ከታወቀ በኋላ ሞዳሊቲው እንዴት ይሁን በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው? በሞባይል ስልክ በኩል ነው? በእነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንተና ተካሂደው ምን አይነት መረጃ ነው መስጠት ያለበት? ሚሊዮን ሬዲዮ ስንት ቦታ ነው የሚደርሰው? ፍሪኩዌንሲው እንዴት ነው የሚሆነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄ እዚህ የአየር ንብረት ጋር ተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር ተገናኘ መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንደውም ከሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀ
እንግዲህ ቀደም ሲል የጠቀሱት 82 ከመቶ አርሶ አደር በጥናቱ መሰረት መረጃ ለማግኘት በጣም ትልቅ ቁጥር ነው እና መረጃ እንዳያገኙ የሚያግዷቸው ነገሮች ምንድናቸው የሚሉትን ለማየት ሞክራችኋል?
አዎ እንደመጠየቅ ብለናል። አንደኛ ስለ መረጃ ራሱ መኖሩን አያውቁትም። ያው መረጃ ስለሌለ ነው ይላሉ ወይ ደግሞ ሬዲዮ በሰፊው ስለማንሰማ ነው ወይ ደግሞ እዚህ ዴቨሎፕመንታል ኤጀንሲ የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። ብዙም እንደዚህ አይነት የመሳሰሉ መልሶችን ነው የሰጡት።
እንግዲህ ግብርናና የግብርና ምርትን ለማሻሻል ከመረጃ ባሻገር መቀየር መስተካከል ያለባቸው ነገሮች ይኖሩ ይሆን?
ግብርና በጣም ውስብስብ ነው። ከሌሎች ሴክተሮች አንፃር ለምሳሌ ከሰርቪስ ከኢንዱስትሪ እንደዚህ ማኑፋክቸሪንግ ጋር ሲነጻጸር ግብርና ውስብስብ ነው። ብዙ ቫሪብሎች አሉ። አሁን ምሳሌ ከዩክሬን ራሻ ክራይሲስ ጋር በተገናኘ የማዳበሪያ ምርት አቅርቦትና ስርጭት አነስ ያለ ነው። ምርት ዘር በአቅርቦትና በመጠን በስፋት በተደራሽነት ለገበሬው በሚመች መልኩ መቅረብ ጋር ብዙ ችግር አለ። በተለይ ደግሞ አሁን በሀገሪቱ ውስጥ ካለው ጦርነቶች፣ ግጭቶች፣ መንገድ መዘጋት ጋር በተገናኘ ገበሬው የተለያዩ የምርት ሊያሳድጉ የሚችሉ ግብዓቶችን በጊዜውና በበቂ መጠን እያገኘ አይደለም። እነዚህ ራሳቸው ምርትን በጣም ዝቅ ያደርጉታል። እነዚህ ክላይሜት ኢንፎርሜሽን ሰርቪስስ ራሱ አንደኛ መንግስት ደረጃ በቂ እውቅና ተሰጥቶት ዴቨሎፕመንታል ኤጀንሲ የልማት አርበኞች የሚባሉት እርግጠኛ አይደለሁም የአማርኛ ቃሉን ዴቨሎፕመንታል ኤጀንሲ ይባላሉ ዲኤዎቹ ከእንጂ ከአየር ንብረት ለውጥና ከአየር ሁኔታ ለውጥ ጋር በተገናኘ አንድ ተጨማሪ ዲኤ ወይ ደግሞ ያሉት ዲኤዎች ራሳቸው ይህንን ነገር አውቀውት ጠቃሚነቱን ተገንዝበው በየጊዜው መረጃውን ለተጠቃሚው ለአርሶ አደሩ ማድረስ የሚችሉበት መንገድ ቢመቻች ቅድም ካልነው የግብርና ውስብስብ መሆኑን ቀለል እያደረጉ ሊሄዱ ይችላሉ።
የአየር ንብረትና የአየር ሁኔታ ለውጥን በተመለከተ ሌሎች ወደፊት የምትሰሯቸው ጥናቶች ይኖራሉ?
በሚቀጥለው ልናይ ያሰብነው በተለይ እነዚህ ሞዳሊቲዎቹ በምን በኩል ከሌሎች ሀገር ተሞክሮም ተወስዶ የአየር ንብረት ወይም የአየር ሁኔታ ለውጥን መረጃ በየጊዜው ለገበሬዎች ለማድረስ በምን ሁኔታ ቢሆን ነው የበለጠ ጥቅሙን ከፍ ማድረግ የምንችለው የሚለው ላይ ጥናት ለማድረግ እያሰብን ነው። እሱም አንድ ዋና ፖይንት ነው ብዬ ነው ማስብ። ሁለተኛ ቅድም እንዳለውም 18% በጣም ትንሽ ነው እና በስፋት ለማዳረስ ከሞዳሊቲውም ጋር ተያይዞ በምን በኩል ብንሄድ ነው ጥቅሙን ከፍ ማድረግ የሚቻለው እንዲሁም ደግሞ የግብርና ምርታማነት ማሳደግ እንዲሁም ከዛም በተረፈ ደግሞ የሀገርን ኢኮኖሚ ከፍ ማድረግ የሚቻለው የሚለውን በደንብ ቢጠና ሌላ ማካል ቢያጠናው በጣም ጥሩ ነው ለነ።
እሺ በጣም አመሰግናለሁ አቶ ስንሻው። በተለይ በአየር ንብረት ለውጥ በግብርናና ግብርና ምርቶች ላይ ያለውን መረጃ በማቅረብ ምርትን ማሻሻል በሚቻልበት ሐሳብ ላይ የተወያየ ነው። በጣም ነው አመሰግናለሁ።
በጣም አመሰግናለሁ። እኔም ድሉን ስለሰጣችሁኝ አመሰግናለሁ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው የተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ትችላላችሁ።
#voaamharic የትዊተር ገጻችን ነው። ኢንስታግራም እና ዩቲዩብ ላይም አለን። ተከተሉን፣ አስተያየቶቻችሁንም አጋሩን። ወደ ተከታዩ ዘገባ ከመላፋችን በፊት በቅርቡ በሞት ያጣነውን የተወዳጁን ድምጻዊ ማዲንጎ አፈወርቅ አንድ ሙዚቃ ብንጋብዝስ?
በጣም ጥሩ ሐሳብ ነው። የማዲንጎ ድንገተኛ አሟሟት በርካቶችን አስደንግጧል፣ አሳዝኗልም። ለቤተሰቦቹ፣ ለጓደኞቹና ለአድናቂዎቹ ከፍተኛ መጽናናት እንዲሆን እየተመኘን ውሰጃት የተሰኘውን ሙዚቃውን ሰምተን እንመለስ።
በኢትዮጵያ እግር ኳስ ችግሮችና መፍትሄዎች ዙሪያ ከታዋቂው የስፖርት ጋዜጠኛና ተንታኝ መንሱር አብዱል ቀኒ ጋር በጣም ደስ የሚል ቆይታ ጀመረህ ነበር። በተለይ ደግሞ በቅርብ ጊዜ ስለታየው የእግር ኳስ ጨዋታ መነቃቃት በተወሰነ መልኩ አንስታችሁ ነበር፣ ግን ቆይታችሁ አላበቃም አይደል ደሬ?
አዎ፣ ዛሬ ደግሞ በተለይ የእግር ኳስ ማዘውተሪያ ሜዳዎች በብዛት አለመኖር ስላለው ተጽዕኖ እናነሳለን። የሚገርምሽ መንሱር ከአዲስ አበባ እግር ኳስ ፌዴሬሽን ያገኘውን መረጃ ጠቅሶ ከ1983 ዓመተ ምህረት ወዲህ በአዲስ አበባ ከተማ 109 የእግር ኳስ ማዘውተሪያ ሜዳዎች የነበሩ ቢሆንም አሁን መቶዎቹ የሉም ይለናል።
ያ ማለት እኮ ደሬ 9 ብቻ ናቸው የቀሩት። ይሄ በጣም አስደንጋጭ ቁጥር ይመስለኛል። በዛ ላይ ደግሞ ለመገንባት እቅድ ከተያዘላቸው ስቴዲየሞች ውስጥ አንዳቸውም አልተጠናቀቁም። እንግዲህ እነዚህንና ሌሎችንም እንደ ፖለቲካ በኢትዮጵያ ክለቦች ውስጥ ስላለው ሚና እንዲሁም ቅኝ ግዛትና የእግር ኳስ ጨዋታ ስላላቸው ቁርኝት ዛሬ ከመንሱር ጋር ከመታነሱት ሐሳቦች ጥቂቶቹ ናቸው። ቀጥሎ ይቀርባል።
መንሱር አብዱል ቀኒ እኔ የእግር ኳስ ጋዜጠኛ እንጂ የስፖርት ጋዜጠኛ አይደለሁም ይላል ምክንያቱንም ሲያስረዳ
ልጅነቱ ስፖርት ጋዜጠኛ ማለት ተከሻ ላይ ኮከም ማብዛት እግር ኳስ ስፖርት ነው አያጣይቅም ይሄ ግን የስፖርት ጋዜጠኛ የእጅ ኳስን ህግ ቢያቅ የባስኬትቦልን መስመሩን ጨዋታ ስልቱን ቢያቅ መረብ ኳስን ምኑንም ይሄን ሁሉ ማወቅ አለበት ብዬ አስባለሁ እኔ እንደዚህ አልዘግብም ዘግበው እግር ኳስ ብቻ ስለሆነ እግር ዓለም ላይም የሚባለው እኔ ማቃቸው ብዙ የእግር ኳስ ጋዜጠኞች አሉ ሌላ ስፖርት ማይዘግ ዞሮ ዞሮ በስፖርት ጋዜጠኝነት ዘርፍ ውስጥ ስለሚካተት ስፖርት ጋዜጠኛ ቢባል ላይከፋው ይችላል ግን ስፖርት ጋዜጠኛ መባልን አልወደውም
ለምን ያህል ጊዜ ሰራህ ጋዜጠኛ
ረጅም ጊዜ ከ20 አመት በላይ
ጋዜጦችም ላይ ሰርተሃልና የሰራህባቸው የመገናኛ ብዙሃን አይነቶች ወይ ሚዲያዎች ምን ምንድናቸው
ብዙ ነው አሁን እየሰራ ያለሁት በብስራት FM 101.1 ላይ በየዕለቱ ከቅዳሜ በስተቀር ጧት እና ረፋድ ላይ እሁድ ጧት ነው ከሰኞ እስከ አርብ ደግሞ ረፋድ ከ3:00 እስከ 5:00 በየለቱ ነው መስራው ሁለተኛው ተፈራንሳዩ ካናል ፕስ ቴሌቪዥን ጋር በስፖርቱ ቻነል ላይ በአናዘጋጅነት መስራል በሁለቱ ነው እንግዲህ ብሮድካስት ሚዲያ ላይ ነው እኔ ጀመርኩት በህትመት ሚዲያው ነው በህትመት ሚዲያው ደግሞ ዝቅተኛ ስራ በደረጃ ማለት ነው በተዋረዱ ዝቅተኛ ከሚባለው ፊደል አራሚነት ጀምሬ ነው ከዛ ማኔጂንግ ኤዲተር ሆኜ ጋዜጣን ባለቤት ሆኜ ሰርቻለሁ ብዙ ጋዜጦች ላይ ስፖርት ላይ ብቻ የሚያተኩሩ ጋዜጦችንም ሰርቻለሁ በተጨማሪ ደግሞ ጀርባ ገጻቸው ላይ ስፖርት የሚሰሩት ላይም ሰርቻለሁ ሻምፒዮን የሚባል ጋዜጣ ነው ጀመርኩት መጀመሪያ በፊደል አራሚነት የቀጠረኝ በሙያው ዘልቅበታለሁ ብዬም አላሰብኩም ገና ከሰከንደሪ ሁለተኛ ደረጃ ትምህርት ቤት እንደጨረስኩ ነበር የመጣሁት የራሴ የምለው ኢትዮ ስፖርት ጋዜጣ ነው እንግዲህ እነዚህ ሙሉ ለሙሉ ስፖርት ላይ ያተኮሩት ናቸው ግን ቀደም ሲል ለታቢ አዲስ የሚባል ለታቢ ጋዜጣ ላይ ለታይ ብሮድሺት ጋዜጣ ላይ በስፖርት ኤዲተርነት በሌአውት ዲዛይነርነት በሌአውት ኤዲተርነት ሰርቻለሁ ከዛ በፊትም ሩፍ የሚባል ጋዜጣ ዜና አዲስ የሚባል ጋዜጣ ብዙ ናቸው በጣቅሳቸው ዛምዛም ጀን አስገብቻለሁ ወኔ ሰርቻለሁ ረጅም ጊዜ ከ20 አመት በኋላ ያለፉትን 5 አመታት ግን በበለጠ በብሮድካስት ሚዲያው ላይ ነው ሬዲዮ ላይ ብዙ እየሰራ ነው አሁን ደግሞ እግር ኳስ ቤተሰብ ያሁኑ ትውልድ የሚያቀኝ በሬዲዮ ጋዜጠኝነት ነው ከ5 አመት በፊት ጋዜጣው ተዘጋ ከዛ በኋላ ሙሉ ለሙሉ ወደ ሬዲዮ እና ወደ አሁን ደግሞ ወደ ቴሌቪዥን
እግር ኳስን በተለይም የአፍሪካ እግር ኳስ ስፖርትን ከቅኝ ግዛት ታሪክ ጋር የሚያያይዘው መንሱር እግር ኳስ ወደ ኢትዮጵያ የገባው ግን ከጣሊያን ወረራ በፊት መሆኑን ይገልጻል
ከጣሊያን ወረራ በፊትም የውጭ ኮሚኒቲዎች ይጫወቱት ነበር እዚህ እና ኢትዮጵያን ቀስ ይያሉ ነው
ከአንተብረቱ ይታወቃል
ይሄ እንግዲህ ከ1928 በፊት ማለት ነው በኋላ ቅዱስ ጊዮርጊስ የተመሰረተው እንግዲህ እዚህ አካባቢ ላይ ነው 1928 ላይ ተመስርቷል 1928 በፈረንጆች 1935 ማለት ነው በኢትዮጵያ አቆጣጠር ቅዱስ ጊዮርጊስ ስፖርት ማህበር በአየለ አትናሽና ጆርጅ ዱካስ በሚባሉ የጊዮርጊስ ሰፈር አካባቢ ወጣቶች የተመሰረተው በኋላ ይነቃቸው ተሰማ ተቀላቀሏቸው ይሄ ሙሉ ለሙሉ ኢትዮጵያዊ ስፖርት ማህበር ቅዱስ ጊዮርጊስ ያንዴ ነው ተመሰረተው ከዛ በፊት ግን የግሪክ ውጭ ኮሚኒቲ እዚህ የሚኖሩት ይጫወቱት ነበር ቅዱስ ጊዮርጊስ ከተመሰረተ በኋላም የውጭ ኮሚኒቲ ክለቦች ነበሩ እንግዲህ ያንዴ ነው የኢትዮጵያ ውስጥ እግር ኳስ ተወለደ ምንድነው ያን ወቅት ላይ ነው ኢምፖርት የተደረገ ወደ ሀገር ውስጥ የገባው በብዙ የላቲን አሜሪካ ሀገራት እንደሆነ ሁሉ በኢትዮጵያም የውጭ ከባህር ማዶ ነው የመጣ ከባህር ማዶ ይመጣና ሀገሬው በዚህ ስፖርት ፍቅር ይወድቃል እንዲህ ያለ ነው ያደገ ይመጣው ግን በወቅቱ የነበሩ ከዘመናቸው ደግሞ ነገሮችን አሻግሮ የሚመለከቱ እንደይነቃቸው ተሰማ ያሉ ሰዎች ስለነበሩ የኢትዮጵያ እግር ኳስ እድለኛ ነው ዛጋ መሰረቱን አቶ ይነቃቸው ተሰማ እና ጓደኞቻቸው ሊጥሉ ይችላል እሳቸው ናቸው እንግዲህ እሳቸው አርቢትርም ናቸው አሰልጣኝም ናቸው ተጫዋችም ናቸው የፌዴሬሽን ጽፈት ቤት ኃላፊም ናቸው ፌዴሬሽን ፕሬዝዳንትም ናቸው ያሉት ነገር እና እንደሳቸው አይነት ትውልዱ ስለአገኘ እግር ኳስ መሰረቱን ጣለ በዚህ ሀገር እንጂ ከውጪ የመጣ የባድ እንጂ የፈረስ ጉክስ አይደለም ገበጣ አይደለም አብሮን የኖረ የባህል ስፖርታችን አይደለም
ኢትዮጵያ በዚህ ከውጪ የመጣውን የስፖርት አይነት አገራዊ አርጋ ከዛም ወደ አህጉር በአለም አቀፍ ደረጃ በአፍሪካም ደረጃ ለመጀመሪያ ጊዜ ለመወዳደር የወቃችው መቼ ነው አመተ ምህረቱን ታስታውሳለህ
የአፍሪካ ዋንጫ ነው የመሰረተችው ኢትዮጵያ አንዷ ናት ምክንያቱም በዛ ሰዓት ላይ የአፍሪካ አገራት ከቅኝ ግዛት ጫካ ውስጥ ገና አልወጡም ነበርና ለአራት ሆነው ኢትዮጵያን ጨምሮ ግብጽ ደቡብ አፍሪካ ሱዳን እነዚህን የጀመሩት የአፍሪካ ዋንጫን ሶስተኛ አፍሪካ ዋንጫ አሸናፊ ሆነችም ኢትዮጵያ እንዳሁኑ ብዙ ተወዳዳሪዎች ባሉበት ወቅት አይደል ያኔ ሀገራቱ የራሳቸውን ጣጣ ገና ራሳቸውን ፍለጋ ላይ ነበሩ። ከቅኝ ግዛት ትግል ላይ ራሳቸውን ነጻ ለማድረግ የሚለፉበት ሰዓት ነበር። እነዚህ ሀገራት ኢትዮጵያን ነጻ ስለነበረች ከነዚህ ሀገራት ጋር ተባብራ የአፍሪካ ፉትቦል ኮንፌዴሬሽን መሰረተች። እንግዲህ 1950ዎች ውስጥ ማለት ነው የመሪነት ኃላፊነትም ነበራት ማለት ነው። እንግዲህ በአፍሪካ አለመታደል ሆኖ የቅኝ ተገዥነት በዚህ በኩል ጥቅም አለ። አለመታደል ሆኖ እኛ ነጻነታችን ነው የምንፈልገው፣ ግን ቅኝ ገዦች ሲወጡ የእግር ኳስን መሰረተ ልማት እና አስተዳደራዊ መዋቅሩን ብዙ ነገሮች ጥለውልህ ነበር። እዚህ ነው እነ ጋና፣ እነ ካሜሩን፣ እነ ናይጄሪያ ጥለው ነው የሄዱት በእግር ኳስ። እኛ ጋር ግን የውጭ ኮሚኒቲ ሲጫወቱ አየን። እግር ኳስ ራሳችን ክለብ መሰረትን። የራሳችን ልጆች ኢትዮጵያውያን በቻሉት ሁሉ መሰረቱን ሊጥሉና እግር ኳሱ በዚህ ሀገር እንዲዘወትር ለማድረግ ሞከሩ። ከዛ ውጪ ግን እንዴት ነው ልምድ ያለው ጠንካራ መሰረት ላይ እግር ኳሱ እንዲገነባ የሚያስችል መሰረታዊ የሆነ?
ሌሎቹ የአፍሪካ ሀገራት ግን ቅኝ ግዛት ስር ስለነበሩ እነዚህን ተጨማሪ መሰረቶች አግኝተዋል ይላል መንሱር።
በተጨማሪ እነዚህ የቅኝ ተገዥነት ደግሞ ሌላው ለእግር ኳሱ ያመጣላቸው ጥቅም ምንድን ነው? የፈረንሳይ ቅኝ ግዛት የነበሩት ሀገራት ከፈረንሳውያን ጋር በልብና በአእምሮ የተሳሰሩ ስለሆነ ሀገራቸውን ነጻነታቸውን እንዲያውጁ ተውላቸው ዝም ብለው ወደ ሀገራቸው አልገቡ። ብዙ ቱኒዚያውያን ፈረንሳይ ውስጥ ይኖራሉ። ብዙ ጋናውያን፣ ብዙ በተለይ ፈረንሳይ ተናጋሪ ምዕራብ አፍሪካ ሀገራት ፈረንሳይ ውስጥ ይኖራሉ። ፈረንሳውያን የእግር ኳስ ስካውቶች፣ መልማዮች ወደ እነዚህ ፈረንሳይ ተናጋሪ ሀገሮች ይመጣሉ። ለምን? ቋንቋቸውን ነው የሚያወሩላቸው፣ ይመቻቸዋል። ወደ ኢትዮጵያ ከሚመጡ ወደ ሴኔጋል መሄድ፣ ወደ ኮትዲቯር መሄድ ነው የሚመርጡ። ይሄ ታዲያ ብዙ የፈረንሳይ ተናጋሪ አፍሪካ ሀገራት ተጫዋቾች ወጣቶች ወደ አውሮፓ ሄደው ስልጠና እንዲያገኙ አደረገ። ይሄ ደግሞ ተጫዋቾቹ አዳዲስ ትልልቅ ተጫዋቾች እንዲፈሩ እንዲወጡ አደረገ። ብሔራዊ ቡድናቸው ተጠቀመ። በዚህ እኛ ይሄንን እድል አላገኘን። እኛ እንግሊዝኛ ተናጋሪም አይደለንም፣ ፈረንሳይኛ ተናጋሪም አይደለንም። ስለዚህ ንፋሱ ወደ አንግሎፎን ወይም ወደ ፍራንኮፎን ሀገሮች ነው የሚነፍሱ። ወደ ምስራቅ አፍሪካ ሲነፍስ ምናልባት እነ ኬንያን ያገኝ ይሆናል፣ ኢትዮጵያን ግን አያገኝም። ይሄ የምልመላው የምሉ እና በአፍሪካ ላይ ኢትዮጵያን በእግር ኳስ ካርታ ላይ ለማስቀመጥ የሚያስቸግር ወቅት ላይ የደረስነው ለዚህ ነው። ረጅም ጊዜ እነሱ በዚህ ተጠቅመው
ኢትዮጵያ የ3ኛ አፍሪካ ዋንጫ አሸናፊ የነበረችበትን ዘመን አሁን ካለንበት ዘመን ጋር ማወዳደሩ ተገቢ አይደለም የሚለው መንሱር፣ ኢትዮጵያ በአፍሪካ እግር ኳስ ውስጥ በደረጃ ተሽላ የተገኘችበት ዘመን የትኛው እንደሆነ ተጠይቆ ተከታዩን መልሷል።
እንግዲህ እስከ አውሮፓውያኑ አቆጣጠር 1982 ድረስ አገም ጠቀም እያልን በአፍሪካ ዋንጫ እንሳተፍ ነበር። ከ1982 የሊቢያ ዓለም ዋንጫ በኋላ ግን 31 ዓመት ፈጅቶብናል። በ2013 የፈረንጆቹ አቆጣጠር የሰውነት ቢሻው የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ባለፈ ጊዜ ነው። ያኔም ቢሆን በማጣሪያው ላይ ካፍ የወሰዳቸው እርምጃዎች አሉ። የሆኑ መሻሻሎች ተደርገዋል። የበፊተኛው አስቸጋሪ ማጣሪያ አልነበረም። ይሄን ስል ግን የቡድኑ ውጤት ለማጣጣል አይደለም። ቡድኑ ጥሩ ቡድን ይገባው ነበረ መሳተፍ። ተሳትፎ ብቻ በቃ ምንም አላሸነፈም። ሲመጣ ተሳትፎ አንድ ነጥብ ብቻ ይዞ ነው የመጣው። አሁን ደግሞ እንደገና 8 ዓመት ቆጠርንና ይሄኛው ደግሞ 24 ቡድኖች በአፍሪካ ዋንጫ እንዲካፈሉ በተደረገበት ሰዓት ላይ ደግሞ አሁን ብሔራዊ ቡድናችን አልፏል። ምን ማለት ነው እንግዲህ የተሳታፊው ቁጥር ባነሰ ቁጥር እድል የለንም፣ ደረጃችን ዝቅ ያለ ነው። ኢትዮጵያ አሁን 151ኛ ናት በፊፋ የብሔራዊ ቡድኖች ደረጃ። ይሄ በጣም ዝቅተኛ ነው። እጅግ በጣም ዝቅዝቅ።
ጥረቶችስ ምን ነበሩ? ይሄንን ከዚህ ውስጥ ለማውጣት የተደረጉ በተለያየ ጊዜ የተደረጉ ጥረቶች ምንድን ነበሩ? የት ነው ያሉት ዛሬ?
ጥረቶች ነበሩ። በተለይ በኃይለ ሥላሴ ባጼ ኃይለ ሥላሴ ዘመን የነበሩት መጽሐፉን ስናገላብጥ የተሻለ ትኩረት አለው እግር ኳስ። በኋላ በወታደራዊ መንግስት ጊዜ ደግሞ ሶሻሊስታዊ አስተሳሰብ ስፖርቱ ላይ እንዲሰርጥ ተደረገ። የግል ክለቦች፣ የህዝብ ክለቦች፣ ማህበረሰብ ክለቦች እንዳይኖሩ ነው የተደረገው። የኮርፖሬሽን ክለቦች ናቸው ቦታቸውን ያዙት። የመንግስት ዞሮ ዞሮ በመንግስት ባለቤትነት የሚያዙ ክለቦች እንዲኖሩ ተደረገ። ያ ወቅት ግን እድለኝነቱ እንደ ይድነቃቸው ተሰማ አይነት ሰው ነበር። አቶ ይድነቃቸው ተሰማ ከኢትዮጵያም አልፎ ለአፍሪካ ከአፍሪካም አልፎ የፊፋ ምክትል ፕሬዚደንት የነበሩ ናቸው። ከዘመናቸው በጣም ወደፊት የተሻገሩ ሰው ናቸው። የቀደሙ ሰው ናቸው ነው የምላቸው። ምክንያቱም 1930ዎች ውስጥ እንኳን እዚህ ሴንት ጆርጅ ባር የሚባል እዚህ ጊዮርጊስ አካባቢ አንድ ባር ነበረ። በወቅቱ አራዶች የሚባሉት የሚሰበሰቡበት እዛ እንኳን ሌኪፕ እና ፍራንስ ፉትቦል የተባሉ የፈረንሳይ ዕለታዊ እና ሳምንታዊ መጽሔቶችን፣ ጋዜጦችን እያመጡ እሳቸው ፈረንሳይኛ ይችሉ ስለነበረ እግር ኳስ ለሚያፈቅሩ ሰዎች ልክ እንደ ተረት እያነበቡ ይነግሯቸው ነበር። እዛ ሴንት ጆርጅ ባር ሌሎቹም ቁጭ ብሎ ያዳምጡ ነበር። እና ያን ጊዜ የሀገራችን እድገት ደረጃ የት ጋር እንደነበረ ታያለሳቸው ግን ኦሬዲ ዓለም ላይ ምን እየተደረገ እንደሆነ በዚህ ስፖርት ላይ ለህዝባችን ሲያስተምሩ የነበረ እግር ኳስን ብዙ ቀፍ ያመጡ ሰው ናቸውና የሳቸው ጥረት ብዙ ነው። እግር ኳስን መሰረት ከመጣል ጀምሮ እስከ ማሳደግ ድረስ እሳቸው ካለፉ በኋላ እንግዲህ ከፈረንጆቹ አቆጣጥር 1987 በኋላ በኢትዮጵያ የፖለቲካ ሁኔታ ውስጥ እግር ኳሱ ሰለባ ሆኖ ቆይቷል። ለእግር ኳሱ የሚደረግ ነገር ሁሉ ፖለቲካዊ ጥቅም ያስገኝ ከሆነ ብቻ ሲደረግ አይተናል። መሪዎቻችን በይፋ በአደባባይ ለእግር ኳስ ደንታ እንደሌላቸው ሲያሳዩን ቆይቷል። ከዛ በኋላ የመጡት መሪዎችና ፖለቲካዊ ጥቅም ካለው እና አለው ብለው ሲያስቡ ብቻ ለእግር ኳስ የሚያስቡት ለእግር ኳስ በቂ የሆነ ትኩረትና እንክብካቤ አልተደረገለትም። ከዛ በኋላ ጥሩ መሪዎች አላገኘም። በፌዴሬሽን አመራር፣ በስፖርቶች በአጠቃላይ በኦሎምፒክ ኮሚቴ አመራር ውስጥ የተቀመጡ ሰዎች እንኳን ንጹህ ፖለቲካዊ ዓላማ ይዘው የመጡ ከእግር ኳስ አስተዳደር ጋር ከስፖርት ጋቨርናንስ ጋር እንኳን ግንኙነት የሌላቸው በቦታውም ተቀምጠው ደግሞ በስራቸው አመርቂ ውጤት ከማስመዝገብ ይልቅ ጭራሽ ዘርፉን ሲያተራምሱ ሲረብሹ እና በእድገትም መቀመቅ ውስጥ ይከቱ የነበሩ ናቸው። ይሄ እጅግ በጣም የሚያሳዝን ነገር ነው እና ይሄ የፖለቲካ አስተሳሰብ ቅኝ ተገዥነት በእግር ኳሱ የዛ ሰለባ ነበር ብዬ ነው እኔ ማምነው። ከዚህ ነጻ ካላወጣው በስተቀር የትኛውም ጥረት ተደረገ ብሎ መናገር ያስቸግራል። አመራሩ የሚመረጥበት መንገድ እንኳን ፖለቲካዊ በቀጥታ ከፖለቲካዊ ተቋማት ጋር የተያዘ ፖለቲካ ደግሞ ስፖርት ውስጥ ከገባ እግር ኳስ ውስጥ ከገባ ውጤቱ ረብሻ እድገት አይሆንም።
ፖለቲካና ስፖርቱ የተገናኘ ነው ኢትዮጵያ ውስጥ በተለይም እግር ኳስን ጨምሮ ማለት ነው። እንደሱ ነው የምታስበው?
አዎ እግር ኳስን በተመለከተ ነው ማወራው። አዎ አዎ አሁን ራሳችን የሀገር ውስጥ እስከሆነ ድረስ የሀገር ውስጥ እግር ኳስ ከፖለቲካ ጋር በሚገናኝበት ጊዜ የሚፈጠረውን ችግር የኢትዮጵያ እግር ኳስ በታሪኩ ብዙ አይቷል። ለምሳሌ የቅዱስ ጊዮርጊስ ስፖርት ማህበር የበላይ ጠባቂ የነበሩት በአጼ ኃይለ ሥላሴ ዘመን ልዑል አልጋ ወራሽ አስታውሰን ኃይለ ሥላሴ ነበሩ እና በወቅቱ ይሄ ነገር ምን ይሰጣል? ንጉሳውያን ቤተሰቦች በበላይ ጠባቂነት የያዙት ክለብ ከሆነ የገዢው መደብ ክለብ ነው ተብሎ የሚል ትርጉም ሊያሰጥብ ይችላል። ይሄ ነገር በኋላ ወታደራዊ መንግስት ስልጣን ላይ ሲቀመጥና ንጉሳውያን ቤተሰቦች ከቦታቸው ከስልጣናቸው ዞር ሲደረጉ ቅዱስ ጊዮርጊስን ምንድነው በአራዳው ቋንቋ አነጋገር አስጠቆረው የነሱ ክለብ ነው የሚል በተጨማሪ ደግሞ ይሄኛው ሃይማኖት የለኝም ስለሚል ኮሚኒስት ነኝ ስላለ ወታደራዊ መንግስት ደግሞ ከክለቡ ሲያሚም አንጻር ይሄ ክለብ ወደ ቢራ ፋብሪካ ወደ ኮርፖሬሽን ክለብነት መጠቃለል አለበት አይሆንም ማለት ያ ግንኙነት ይመስለኛል ከንጉሳውያን ቤተሰቦች የነበረ ግንኙነት። ከዛ በወታደራዊ ዘመን ደግሞ የሀገሪቱ መከላከያ ሰራዊት ስፖርት ክለብ ነው የተባለው ምድር ጦር ምክንያቱም ወታደራዊ መንግስት ስለነበረ ምድር ጦር መቻል ደግሞ የኦክሱ ክለብ ተደርጎ ተወሰደ። ወታደራዊ መንግስት ደግሞ ከስልጣን ከተወገደ በኋላ ኢሃዲግ አዲስ አበባን ሲቆጣጠር ቅዱስ ጊዮርጊስ መልሶ ስሙን አገኘ። አዲስ አበባ ቢራ የሚለውን ወደ ህዝብ ይመለስ ተባለ። በኢሃዲግ ዘመንም ደግሞ የቀድሞ የቲፒኤልኤፍ ታጋይ የመሰረቱት ደግሞ ደደቢት የሚባል ክለብ መጣ። ደደቢት አሁን ደግሞ የለም። አሁን ደግሞ ያኛው ዘመን ሲያበቃ ደግሞ የለም። እና እንደዚህ ይያልክ ነው የምትሄደው። ፖለቲካውንና ስፖርቱን የምታገናኘው ከሆነ የአንደኛው የፖለቲካ ስልጣን እና ተጽዕኖ ዞር በሚልበት ጊዜ አብሮም ክለቡም ሊጎዳ ይችላል። እግር ኳስ ክለቦች ማህበራት መመስረት ያለባቸው ማህበረሰባዊ መሰረት ይዘው ነው እንጂ ምንም አይነት የፖለቲካ ድጋፍ እና የፖለቲከኞች ተጽዕኖ ሳይኖር ነው መሆን ያለበት። ያ ከሆነ ተለዋዋጭ በሆነ የአፍሪካ ፖለቲካ ላይ ነገር በተለወጠ ቁጥር ያ ክለብም ችግር ውስጥ ነው የሚገባው።
ፖለቲከኞች ለእግር ኳሱ አስተዋጽኦ ማድረግ ከፈለጉ ይልቁንም የመጫወቻ ሜዳዎችን ይስሩላቸው ይላል መንሱር። የተሰራው ግን ተቃራኒው መሆኑንም ይገልጻል።
የዛሬ 2 ዓመት አካባቢ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ምርጫ በተደረገበት ጊዜ የነበሩ የእጩ ተወዳዳሪዎች ቅስቀሳ ላይ ከአዲስ አበባ እግር ኳስ ፌዴሬሽን ያገኘነው መረጃ የሚያሳየው ከ1983 ወዲህ በአዲስ አበባ ከተማ 109 የእግር ኳስ ማዘውተሪያ ሜዳዎች ነበሩ። 100 የሉም፣ አሁን 9 ብቻ ነው ያሉት። አሁን ከቅርብ ጊዜ ወዲህ የከተማው መስተዳድር ይህን ነገር ተረድቶ ከብዙ ጫናና ከብዙ ጩኸት በኋላ በየአካባቢው ሜዳዎችን ለመስራት ተነሳሽነትም አሳይቶ፣ ግን አሁንም ስህተት አለ። እኛ የምንለው ለስትሪት ፉትቦል ለአካባቢ ለጎዳና ላይ እግር ኳስ የሚሆኑ ሜዳዎችን ነው የምንለው።
እንጂ ታጠሩ ሜዳዎች አይደለም። የሆነ ሰው ቆልፎ እሱ እስኪመጣ ድረስ ወይም እሱ ካልፈቀደ በስተቀር የማይከፈት ሜዳ እሱን አይደለም ይምል። ወይም ደግሞ የኮንክሪት ሜዳ አይደለም። በየቦታው አዲስ አበባ ውስጥ የተሰሩ የሁሉም ስፖርቶች ማዘውተሪያ ተብሎ የኮንክሪት ሜዳው የተሰርተው በሽቦ በጥብቅ ታጥሮ ተቆልፎ የሚቀመጡና በፍቃድ ውድድር ጨዋታዎች የሚደረጉባቸው የኮንክሪት ሜዳዎች አሉ። ይሄ የፉትሳል ሜዳዎች ናቸው እንጂ የፉትቦል ሜዳዎች አይደለም። እኔ ምለው ስለ ማወራው ስለ ፉትቦል ስለ እግር ኳስ ሜዳ ነው። ስለ እግር ኳስ ሜዳ ደግሞ ስለ ስቴዲየም አይደለም ማወራው። ስለ አካባቢ ክፍት ቦታዎች ኦፕን ስፔስስ። ፔሌ፣ ማራዶና፣ ሮናልዶ፣ ሜሲ የትኛውም ተጫዋች እግር ኳስ መጫወት የጀመረው በስቴዲየም አይደለም፣ በሰፈሩ ከቤቱ ወጣ ብሎ በሚገኝ ክፍት ሜዳ ላይ። ይሄ የእግር ኳስ መሰረት ነው። መሰረተ ህዝብ እግር ኳስ ወይም ግራስ ሩትስ ፉትቦል እንለዋለን። የእግር ኳስ ተጫዋቾች መፍለቂያ ምንጭ ነው። የጎዳና ላይ እግር ኳስ፣ የሰፈር ውስጥ እግር ኳስ፣ የአካባቢ እግር ኳስ፣ የቀበሌ የወረዳ ውድድሮች፣ የትምህርት ቤት ውድድሮች። ይሄንን መሰረት እንዲፈርስ አድርገ ሜዳዎችን አጥፍተ 10 አመት ስቴዲየም ብትገነባ የአንድ ሀገር እግር ኳስ ሊያድግ አይችልም። በተጨማሪ ደግሞ ስቴዲየሞችንስ የምትገነባበት አላማ ምንድነው? ይሄን መታየት አለበት። አንድ መንግስት ስትሪት ፉትቦልን ወይም ጎዳና ላይ እግር ኳስን አጥፍቶ ወይም ያዳከመ ትልልቅ ስቴዲየሞችን ገነባው ቢለኝ እግር ኳስን አሳደካልሎ። ምክንያቱም ስቴዲየሞች የኤሊት እግር ኳስ ማዘውተሪያ ናቸው። ኤሊት እግር ኳስ ደግሞ የተደራጀ በአሶሲየሽን ፉትቦል ደረጃ፣ በሊግ ደረጃ፣ በብሔራዊ ቡድን ደረጃ የምትጫወተው ነው እንጂ የምትጫወትበት መድረክ ነው እንጂ በሰፈር ውስጥ ያሉ ልጆች የራሳቸውን ይሄ የልጅነት ህልም ወይም ፋንታሲውን ለማድረግ ራሳቸውን እያስተማሩ ሜንተር እያደረጉ ተፈጥሯዊ ተሰጧቸውን ክህሎታቸውን የሚያሳዩበት የሚያዳብሩበት ነፃ መዋያ የሆነ ቦታ አይደል?
መንሱር ኢትዮጵያ ውስጥ ከተገነቡት ስቴዲየሞች መካከል አንዳቸውም ያልተጠናቀቁ መሆኑንም ይገልጻል።
ስቴዲየሞች ደግሞ በአገራችን የሚገነቡት እንዴት? ይሄን ማየት ያስፈልጋል። ስቴዲየሞች መንግስት ገነባው የሚለው እኔ ለፖለቲካዊ ፍጆታ ነው የሚመስለኝ። ምክንያቱም አንዱም ስቴዲየም ተገንብቶ አላለቀም። አንዱም ስቴዲየም የመቀሌ ስቴዲየም አላለቀም፣ ባህር ዳር አላለቀም፣ የአዲስ አበባ ተጓቷል። የትም ቦታ ያለው ነው ይቀራቸዋል። ገና ስቴዲየሞች ሜጋ ፕሮጀክቶች ናቸው። ሜጋ ፕሮጀክቶች ደግሞ ኢትዮጵያ ውስጥ እንዴት ማኔጅ እንደሚደረጉ እናውቃለን። እና ስቴዲየሞች ሳይሆን ስቴዲየሞች ለእግር ኳስ ተብሎ የሚሰሩ ሳይሆኑ በሀገራችን ያሉ ስቴዲየሞች ለፖለቲካ ስብሰባ የፖለቲካ ስብሰባ አደባባዮች ናቸው ብዬ ነው እኔ ማምን። ለሃይማኖታዊ በዓላት፣ አዎ ለፖለቲካዊ ስብሰባዎች ወዘተ ይረገጣል ሜዳው። የእግር ኳስ ሜዳዎች ከተጫዋቾች ሙያዊ ሆነ ለልምምድ ወይም ለጨዋታ ካልሆነ በስተቀር ሳሩን አትርገጡት ተብሎ ይጻፋል በውጭ ዓለም። ዳሩ ላይ ክልክል ነው ወደ ሜዳው መግባት። ምክንያቱም ኳሱ እንደ ልብ ካልተንሸራሸረ ያ የእግር ኳሱ ጥበብ አርቶ አይታይ። ወጣ ገባ እያደረግከው ተጫዋቹ እግሩ እንዲጎዳ እያደረግ ኳስ እንደ ልብ እንዳይንሸራሸር እያደረግ ወይም ደግሞ ትንሽ ዝናብ ሲዘንብ እየጨቀየ እኛ እንዲያውም እንቀልዳለን እኮ የእግር ኳስ ሳይሆን የጭቃ ፖሎ ነው እንላለን። ድሬዳዋ ላይ የተደረገው የኢትዮጵያ ፕሪሚየር ሊግ 2013 ውድድር ይህንን የሚያሳይ ነው። ተጫዋቾች አንድ ተጫዋች ጭቃ አይን ውስጥ ገብቶ አይኑን ለማጠብ ብቻ 3 ደቂቃ ፈጅቶበታል። አይ ያው አቡበከር ናስር የሚባለው እንደውም የወቅቱ ኮከብ ተጫዋች እነዚህን ወጣቶች እዛ ጭቃ ውስጥ ሳር በሌለበት ቦታ ላይ እግራቸው ጭቃ ውስጥ እየቀረ እንዲጫወት የሚያደርግ ስቴዲየም እኔ ባፍንጫ ይውጣል። ለእግር ኳስ የታሰበ ነው ብያላስ። ለእግር ኳስ አስበ ስቴዲየም ከሰራ ሜዳው ላይ ነው መጀመሪያ። መቀመጫው ላይ አይደለም፣ ቴራሱ ላይ ሳይሆን ጉዳዩ መጫወቻ ሜዳው ላይ። ዋናው የእግር ኳሱ የትርኢቱ መድረክ ሜዳው። አንዱም ሜዳ አይመጥንም ብሎናል ፊፋ ካፍ። ኢትዮጵያ ውስጥ ያለ ስቴዲየም አንዱም ሜዳ አይመጥንም። አሁን የባህር ዳር ስቴዲየም የተሻለ ነው ይባላል፣ ግን ይቀረዋል፣ በጣም ይቀረዋል። መጫወቻውን ተርፉን ነው ማለት እና ለፉትቦል አስበ ከሆነ ተርፉ ላይ ነው ማሰብ ያለብን። ብዙ አርቲስቶች አሉኝ ብለ የቲያትሩ መድረክ የማይረባ ካደረከው እንዴት ይሆናል? አይሆንም። ብዙ አርቲስቶችንም አፍራ ቲያትሩ የሚሰራበትን መድረክ አፍራ በስራ የቲያትሩን ከዛ በኋላ የቲያትሩን ድርሰቱን ምኑን በደንብ ልትሰራው ትችላለህ። ኦኬ። አሁን ግን መድረኩ የለም። አዲስ አበባ ደረጃ የጠበቀ ስቴዲየም የላትም እየተባለ የአፍሪካ የኢትዮጵያ ዋና ከተማ ካፍ እኮ የኢትዮጵያ ብሔራዊ ቡድን ማጣሪያዎች ካልሆነ ከባሰብኝ አለ ከኢትዮጵያ ወስጄ ጎረቤት ሀገር እንዲደረጉ አደርጋለሁ፣ አለበለዚያ ደረጃውን የጠበቀ መጫወቻ ሜዳ ይኖራቸዋል። ስቴዲየም ብቻ አይደለም መጫወቻ ሜዳው ተርፎ ይኖራቸዋል። ይሄ ሁሉ ችግር እንዳለ የሚያቅ መንግስት ከሆነ ግን ልክ እንደ ንግድ ባንኩ ፕሮጀክት ያንንም ስቴዲየም መጨረስ ነበረበት፣ እንዲጨረስ መጠናቀቅ የቻለ ሁሉ ማድረግ ነበረበት። እና ይገባኛል መንግስት ከዚህ በላይ አንገብጋቢ የሆኑ ጉዳዮች አሉበት፣ ይሄን እረዳለሁ። ምንም አይነት ፖለቲካ አላማ የለኝም ይሄንን ብለው ጀስት ለእግር ኳሱ በመቆርቆር ብቻ ነውና የተሰጠው ትኩረት ግን ደካማ። ስቴዲየም ሰራን እየሰራን ነው ለማለት ካልሆነ በስተቀር የሚመረቁ ስቴዲየሞች እንኳን ያለቁ አይደሉም። ይሄኛው ደግሞ በጣም ግዙፍ ፕሮጀክት ነው። 61 ሺህ ተመልካች የሚይዝ ዓለም አቀፍ ደረጃውን የጠበቀ በፊፋም በካፍም መጥቶ አልፏል እንዲባል ስኮነ ድረስ መመዘኛውን ለማሟላት ብዙ ወጪ ጠይቀ። ግን የታሰበው አየህ ኦቨር አምቢሽን የሆነ ፕሮጀክት ነበር ማለት ነው። ይሆናል ቶሎ ይሳካል የምትለው ፕሮጀክት ሳይሆን ረጅም ጊዜ ቆይቶ የምታሳካ ውድ ፕሮጀክት ነው።
የእግር ኳስ ጋዜጠኛው መንሱር አብዱል ቀኒን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አመታት በላይ በስፖርት ጋዜጠኝነት ካገለገለው መንሱር አብዱል ቀኒ ጋር የነበረን ቆይታን የተከታተላችሁት። የአሜሪካ ድምጽ ራዲዮ የአማርኛው ክፍል የሁድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል።
በቅርቡ ተለቀው ተወዳጅ ከሆኑ ዜማዎች መካከል የወንዲማክ ሻምባ ራምባ አንዱ ነው። ወደ ተከታዩ መሰናዶ ከመላፋችን በፊት ለምን አድማጮቻችንን በሱ ዘና አናደርጋቸው እና አንመለስም?
ዛሬ እንግዲህ ስራችን ነውና ወቅታዊ ጉዳዮችን አዳዲስ ዜናዎችን እንከታተላለን። እስቲ በቅርቡ ካየኸው ወይም ካነበብከው ዜና ያስገረመ ወይም ዘና ያደረገሃል?
ባለፈው ሐሙስ ፕሬዚደንት ባይደን አንድ አነስተኛ መጠን ያለውን ማሪዋና ሱስ አስያዥ እጽ ይዘው በመገኘት በፌደራል መንግስት ተከሰው ለተፈረደባቸው 6500 ሰዎች ምህረት አድርገዋል። እንግዲህ አስቢው እንዲህ በአንዲት መረዳትና ግንዛቤ ሊለወጥ በሚችል ቀላል ነገር የብዙ ሰዎች ህይወት ተሰናክሏል። በተለይ ደግሞ አስቢው እዚህ ሀገር አፍሪካና አሜሪካውያን ላይ የደረሰውን በደል።
ለልከደህ በጣም ትልቅ ዜና ነው። በተለይ በዚህ ምክንያት የብዙ ጥቁር አሜሪካውያን ህይወት ተበላሽቷልና ለነሱ እጅግ መልካም ዜና ይመስለኛል። እኔ ደግሞ ከኢትዮጵያ ከወጡ ዜናዎች መካከል አንድ ያስገረመኝም ያስተሰተኝም ዜና አለ። እንግዲህ ሰሞኑን እንደምታውቀው የ12ኛ ክፍል የመልቀቂያ ፈተና እየተሰጠ ነው እና ዘንድሮ ለፈተና ከተቀመጡ መካከል አንድ ትምህርት ካቋረጡ 66 ዓመት የሆናቸው የ85 ዓመት አዛውንት ይገኛሉ። የሚገርም አዛውንቱ 7ኛ ክፍል ሆነው ነበር ያቋረጡት። አሁን ግን ከዚህ ሁሉ ዓመት በኋላ የ2ኛ ደረጃ ትምህርታቸውን አጠናቀው ለፈተና ሊቀመጡ መሆናቸውን የኢትዮጵያ ቴሌቪዥን ዘግቦ ነበር። ይሄ እጅግ የሚያስደስትም የሚያስደንቅም ዜና ነበር ለኔ።
በዚሁ ኤደን ገረመው በየሳምንቱ የተከናወኑ አጫጭር የማህበራዊ ሚዲያና የመዝናኛ ዜናዎች ወዳጠናቀረችበት ዘገባ ነው የምናልፈው። የኢትዮጵያ ቅርስ ባለስልጣን ከፈረንሳይ ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያ የታሪክ ዘመን አርኪኦሎጂ ቋሚ አውደ ርዕይ በፕሬዝዳንት ሳህለወርቅ ዘውዴ በዚህ ሳምንት መመረቁን ትመለከታለች።
በኢትዮጵያ የመጀመሪያው 35 ሚሊሜትር ጥቁርና ነጭ ፊልም ሂሩት አባቷ ማን ነው በቀጣይ ሳምንት ለመጀመሪያ ጊዜ በውጭ ሀገር ለእይታ ሊቀርብ ነው የሚልና ሌሎች በሳምንቱ የተከናወኑ አጫጭር ዜናዎችንም እንደሚከተለው አጠናቅራለች።
የኢትዮጵያ የታሪክ ዘመን በአርኪኦሎጂ የተሰኘ ቋሚ አውደ ርዕይ ተመረቀ። በዚህ ሳምንት ከተሰሙ ዜናዎች የኢትዮጵያ ቅርስ ባለስልጣን ከፈረንሳይ ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያ የታሪክ ዘመን በአርኪኦሎጂ ቋሚ አውደ ርዕይ ነው። ይህ አውደ ርዕይ በፕሬዝዳንት ሳህለወርቅ ዘውዴ ተመርቆ መከፈቱን የፕሬዝዳንት ጽህፈት ቤት በፌስቡክ ገጹ አስታውቋል። ይህ አውደ ርዕይ በፈረንሳይ መንግስት የሚደገፍ ሲሆን የኢትዮጵያና የፈረንሳይን 125ኛ ዓመት ዲፕሎማሲያዊ ግንኙነት አስመልክቶ ከሚደረጉ እንቅስቃሴዎች መካከል አንዱ መሆኑን ተገልጿል። ሉሲ ወይም ድንቅነሽንና አርዲን የመሳሰሉ የአርኪኦሎጂ ግኝቶችን ጨምሮ እጅግ ብዙ ሚሊዮን ዓመታትን ያስቆጠሩ የሰው ዘር መነሻነትን የሚጠቁሙ ቅርሶች አላት። የቀደምት የሰው ዘር መገኛ እንደሆነች የሚነገርላት ኢትዮጵያ ከዚህ ቀደም በተለየ ሁኔታ ለህዝብ እይታ ቀርበው የማያውቁ ቅርሶችን ያዘና በታሪክ ባህል ከቅድመ አክሱም ዘመን አንስቶ እስከ 19ኛው መቶ ክፍለ ዘመን ድረስ ያለውን ታሪክ ደረጃውን በጠበቀ ሁኔታ አውጥታ የምታሳይበት አውደ ርዕይ መሆኑን ተገልጿል። ፕሬዝዳንቷ በንግግራቸው ኢትዮጵያ የቀደምት ታሪክ ባለቤት ሀገር እንደመሆኗ በታሪክና አርኪኦሎጂ ጥናትና ምርምር ዘርፍም በርካታ ዓመታትን ያስቆጠረ ልምድ ቢኖራትም ተዝቆ የማያልቅ ታሪክ ባለቤት እንደመሆናችን መጠን ታሪካችን ተጠንቶና ተነግሮ ቅርሶቻችንም በሚገባ ታውቋል ብዬ አላምንም ማለታቸው በፌስቡክ ገጻቸው ላይ ሰፍሯል። ከዚህ ጋር በተያያዘ በሳምንቱ ጎላ ብሎ ሲናፈስ የከረመው ደግሞ ሀገሪቱ የመጀመሪያውን የሳይንስና የስነ ጥበብ ሙዚየም በጠቅላይ ሚኒስትር አብይ አህመድ እና እንዲሁም ደግሞ ከፍተኛ የመንግስት ሹማምንት በተገኙበት ማስመረቋ ነው። ይህ ሙዚየምም 15000 ካሬ ሜትር ቦታ ላይ የተገነባና 132 ሜትር ስፋት ያለው ሲሆን ከዚህ በተጨማሪ ሙሉ ለሙሉ የኃይል አቅርቦቱን ከፀሐይ ኃይል እንደሚያገኝም ተነግሯል። ይህ በአይነቱ ለየት ያለ ሙዚየም የተለያዩ ወጣት የፈጠራ ባለሙያዎችን ያሳተፈና ለየት ያለ መነቃቃትን የፈጠረ ሆኗል። ሌላው በዚህ ሳምንት የተሰማው ዜና ደግሞ ከአካባቢ ጥበቃ ጋር በተያያዘ ኢትዮጵያዊ የአካባቢ ጥበቃ ባለሙያ ጌታቸው አሰፋ ተክሌ በመኪና ትራቨለርስ አዋርድ ፎር ኮምፓሽኔት ኮንዘርቬሽን 2022 ወይም 2022 ከሱዛኒ አሻስቶን እና ከኬቪን ኒውል ጋር ለመጨረሻው ዙር አልፎ እየተወዳደረ መሆኑ ነው። ይህ ውድድር በአካባቢ ጥበቃ በተለይም በዱር እንስሳት ጥበቃ ጋር ተያይዞ ለሚሰሩ ባለሙያዎች እውቅና የሚሰጥ ሲሆን የተለያዩ ስራዎችን የሚሰራ ተቋምም ነው። ጌታቸው በሰሜን ተራሮች ብሔራዊ ፓርክ አቅራቢያ ተወልዶ ረጅሙን የስራ እድሜውን በቀይ ቀበሮ ጥበቃና ልማት ስራ ላይ ያሳለፈ መሆኑም የተለያዩ ማህበራዊ ሚዲያዎች ላይ ተገልጿል። በተለይም በመጥፋት ላይ ያሉ ቀይ ቀበሮችን በመታደግም ሰፊ ስራ እየሰራ ይገኛል። ወደ ጥበብ ዜናዎች ስንሻገር በኢራን ከሳምንታት በፊት የ22 ዓመት ወጣት የሆነችው ማሻ አሚኒ ያልተገባ ልብስ ለብሰሻል በሚል በፖሊስ ከተያዘች በኋላ በደረሰባት እንግልት ህይወቷ ያለፈ ሲሆን ይህን ተከትሎ በኢራን አመጽ ተቀጣጥሏል። የሴቶች መብትን የሚደግፉ ተቋማት በሀገሪቱ ለውጥ እንዲመጣ ጥሪ እያቀረቡ ይገኛሉ። ይህን እንቅስቃሴ ለመደገፍ የኦስካር ተሸላሚ ተዋናዮች ማሪዮን ኮቲላርድ እና ጁሊየት ቢኖቼ እንዲሁም ሌሎች የፈረንሳይ የስክሪን እና የሙዚቃ ኮከቦች ጸጉራቸውን ሲቆርጡ የሚያሳይ ቪዲዮ በመቅረጽ ረቡለት ለቀዋል። ለነጻነት ያለችው ቢኖች ከጭንቅላቷ ላይ አንድ ፍን ጸጉር በመቀስ ቆርጣ ካሜራው ፊት ለፊት ስትታሳይ የሚያሳይ ቪዲዮ ለቀቀች። ቪዲዮም #HairForFreedom ወይም ደግሞ ጸጉር ለነጻነት በተሰኘ # እየተለጠፈ የሚገኝ ሲሆን ኢራን በጸረ መንግስት ተቃዋሚዎች ስትነወጥ የተለቀቀ ነው። በመጨረሻም በትላንትና ሁለት ምሽት መስከረም 26/2015 ዓ.ም ሀበሻዊ መልቲሚዲያና ቴክኖሎጂ እንዲሁም የአዲስ አበባ ሲኒማ ቤቶች ኢንተርፕራይዞች ታሪካዊ የተሰኘውን ኢትዮጵያዊ ፊልም ሂሩት አባቷ ማነውን ወደ ለንደን ሪች ሚክስ ሲኒማ ቤቶች ከጥቅምት 14 እስከ ጥቅምት 16 ድረስ እንዲታይ ለማድረግ በሽራተን አዲስ በተካሄደ ስነ ስርዓት ተስማምቷል። ይህ ፊልም ከኢትዮጵያ የመጀመሪያው በጥቁርና ነጭ የተሰራ የ35 ሚሜ ፊልም ሲሆን በባህር ማዶ ለእይታ ሲቀርብ የመጀመሪያው ነው። ከአሜሪካ ድምጽ ለተቀናበረው የተለያዩ የማህበራዊ ሚዲያና የመዝናኛ ዜናዎች ኤደን ገረመው።
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁ እያመሰግንን እንሰናበታለን። ሰላም